ይህ የአሜሪካ ድምጽ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሰኞ የካቲት 21 2014 ዓ.ም ዝግጅታችን ጀመረ። አፍሪካውያን ተማሪዎች ከዩክሬን ለመውጣት ድንበር አካባቢ በሚገኙ ቦታዎች ላይ ጥረት እያደረጉ ነው። ቀደም ብለው በዩክሬን በእስር ላይ የሚገኙ ተማሪዎች ደግሞ እርዳታን እየጠየቁ ነው።
እዚህ እንደውም ጠይቀናቸው እዚህ እንዲለቁን ሰብሰብ ብለን ሁላችንም ጠይቀናቸው ደብድበውን ነው የመለሱን። አስወጡን ብለን በጣም ብዙ ሰው ተቅምጧል። ቪዲዮም አለን ቀርጸን ነበረ። ደብድበው መልሰውን ነው።
አሁንም በእስር ላይ እንገኛለን ይላሉ። ያሉበት አካባቢ ደግሞ ቮሊ እየተባለ በሚጠራ አካባቢ ባለ አንድ የእስር ቦታ እንደሆነም ተናግረዋል። ዝርዝር ዘገባውን በአብይ ርዕስ እናስደምጣችኋለን። ወደ አማራ ክልል ወደ ኢትዮጵያ ስንሻገር ደግሞ የህወሓት ታጣቂዎች ቀደም ብለው ይዘዋቸው በነበሩና አሁንም እንደያዟቸው ከሚነገሩ የሰሜን ወሎና የዋግምራ ዞኖች ተፈናቅለው ወደ አጎራባች ከተሞች የሄዱ ተፈናቃዮች ችግር ላይ መሆናቸውን ገልጸዋል። እነዚህንና ሌሎች ዘገባዎችን በምሽቱ ዝግጅታችን እናስደምጣችኋለን። ጤና ይስጥልኝ፣ እንደምናመሻችሁ የተከበራችሁ አድማጮች። የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ኤልያስ አስማረ ስርጭቱን ያቀናብርልናል። ምስልና ድምጽ በማቀናበር ደግሞ ሲሳይ አሸናፊና ግርማ ደገፋው አብረውን አሉ። አበባየው ገበያው የዌብ ፕሮዲሰራችን ናት። በተጨማሪም ደግሞ እዚህ በስቱዲዮ ከሚገኙ የስርጭት ምህንድስና ባለሙያዎችና በሁሉም ስፍራ ከሚገኙ የዝግጅት ክፍል ባልደረቦቻችን ጋር በመሆን እስከ ምሽቱ አራት ሰዓት አብረናችሁ እንቆያለን። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በአት ቪኦኤ አማሪክ የፌስቡክ ገጻችን በቀጥታ መከታተል ትችላላችሁ። አሁን ለምሽቱ ወደ ያዝነው ዋና ዋና የዓለም ዜናዎችን ውሰዳችሁ።
ጤና ይስጥልን አድማጮች፣ እንደምናመሻችሁ። የምሽቱን የዓለም ዜናዎች የማሰማችሁ ደረጀ ደስታ ነኝ። ዩክሬንን በወረረችው ሩሲያ ላይ የተጣለው ማዕቀብን ተከትሎ የነዳጅ ዋጋ በበርሜል 100 ዶላር እንዲወጣ አድርጎታል። ይህ በስምንት ዓመት ጊዜ ውስጥ ከፍተኛ ሆኗል። ይህ አጋጣሚ የድፍድፍ ነዳጅ አምራች ለሆኑ እንደ ናይጄሪያ፣ አንጎላ፣ ሊቢያና አልጄሪያ ለመሳሰሉት የአፍሪካ አገሮች ብዙ እንዲያመርቱ በመጋበዝ መልካም አጋጣሚ ይሆናል እየተባለ ነው። ይሁን እንጂ በአፍሪካ የድፍድፍ ነዳጅ ማጣሪያዎች እጥረት በመኖሩ አፍሪካውያኑ መልሰው የሚያስገቡት የነዳጅ ዋጋ ከፍተኛ ስለሚሆንባቸው ብዙ ዋጋ መክፈል ይኖርባቸዋል የሚል ስጋትም ፈጥሯል። ቲሞቲ ኦቢዚ ከአቡጃ የላከልንን ዘገባ ስመኝሽ ቆየ ታቀርበዋለች።
የአንድ በርሜል የነዳጅ ዋጋ ባለፈው ሳምንት 105 ዶላር በመሆን እንደ አውሮፓውያን አቆጣጠር ከ2014 ዓ.ም ወዲህ ለመጀመሪያ ጊዜ ከፍተኛ የሆነ የ47 ከመቶ ጭማሪ አሳይቷል። ይህ የሆነው ካለፈው ታህሳስ ጀምሮ በሩሲያ የታየው ቀውስ በነዳጅ ዋጋ ላይ ተጽዕኖ ይኖረዋል በሚል ግምት መሆኑ ተነግሯል። ከ25 እስከ 30 ከመቶ የሚሆነውና ከዓለም ሁለተኛውን የነዳጅ አቅርቦት የሚሸፍነው ከሩሲያ የሚገኘው ያልተጣራ ነዳጅ ሲሆን በዚህና በሌሎች የሩሲያ ምርቶች ላይ የተጣለው ማዕቀብ በአፍሪካ ላይ የሚያሳድረው ተጽዕኖ ሁለት መልክ ያለው መሆኑን ባለሙያዎች ይናገራሉ። ከነዚህ አንዱ የሕዝብ ፋይናንስ አገልግሎት ባለሙያ የሆኑት አይዛክ ቦቲ እንዲህ ይላሉ።
ለአፍሪካ ይሄ መልካም ነገር ጥሩ ድል ነው። ለአፍሪካውያን የዓለም የድፍድፍ ነዳጅ ፍጆታና ፍላጎትን አይተው ምርታቸውን እንዴት አድርገው ማሳደግ እንደሚችሉ በማሳየት በር የሚከፍት አጋጣሚ ነው።
ይሁን እንጂ የአፍሪካ ነዳጅ አምራች አገሮች የነዳጅ አቅርቦት አንድ ላይ ተደምሮ የዓለምን ከአንድ አስረኛ እጅ ያነሰ የሚሸፍን መሆኑ ተነግሯል። በአፍሪካ ትልቋ የነዳጅ አምራች ናይጄሪያ ስትሆን ተከታዩዋ ሊቢያ ናት። ሌሎች ከግምት ውስጥ የሚገቡት ደግሞ አልጄሪያና አንጎላ ናቸው። በእርግጥ ባለሙያዎች የነዳጅ ዋጋ በከፍተኛ ደረጃ የሚጨምር መሆኑን እየገለጹ ቢሆንም ናይጄሪያ ግን ትልቅ ችግር ሊገጥማት እንደሚችል የምጣኔ ሀብቱ ባለሙያ ፖል ኤኒም ያስረዳሉ።
በመጨረሻው ሄዶ ምጣኔ ሀብታችንን ይጎዳል። አንዳች ትርፍ የምናገኝ ይመስለን ይሆናል። ግን አስታውሱ፣ እኛ የራሳችንን ድፍድፍ ነዳጅ የምናጣራ እኮ አይደለንም።
የናይጄሪያ ነዳጅ ማጣሪያ ለአንድ አመት ያክል ተዘግቶ በመቆየቱ አገሪቱ ራስዋ ጥገኛ የሆነችው ከውጭ በመታስገባው ነዳጅ ላይ በመሆኑ የነዳጅ ዋጋ እየናረ መጥቷል። ባለስልጣናትም የነዳጅ ዋጋን በመደጎም በተመጣጣኝ ዋጋ እንዲቀርብ ሲጥሩ ቆይተዋል። የአልጄሪያ የመንግስት ጋዝና ነዳጅ አምራች በዚህ ሳምንት ባወጣው መግለጫ ደግሞ በግጭቱ ምክንያት ከራሽያ ነዳጅ መውጣት የሚያቆም ከሆነ የአውሮፓን የጋዝ አቅርቦት ለማሟላት ፍላጎት ያለው መሆኑን አስታውቋል። ቡቲ ይህ ለአፍሪካ ሀገሮች ጥሩ ምሳሌ ነው ይላሉ። የሩሲያና ዩክሬን ቀውስ እየተራዘመ መሄዱን ተከትሎ ትኩረቱ ወደ አፍሪካ መዞሩ የሚያስከትለው እድልና ሸክም ትኩረት ተሰጥቶት ሊታይ የሚገባ መሆኑን ባለሙያዎች አሳስበዋል።
ዩክሬን በአስቸኳይ የተኩስ አቁም እንዲካሄድና የሩሲያ ኃይሎች በሙሉ ከዩክሬን እንዲወጡ ዛሬ ከሩሲያ ጋር ለመደራደር የሄዱ መልእክተኞቿ ጠይቀዋል። የዩክሬን ፕሬዝደንት አውሮፓ አገራቸውን በአስቸኳይ የአውሮፓ ህብረት አባል አድርጎ እንዲቀበላት ጥሪያቸውን አስተላልፈዋል። የሩሲያ ዩክሬንን መውረር ተከትሎም ዓለም አቀፉ የዲፕሎማሲና ዘርፈ ብዙ ማዕቀቦች በሩሲያ ላይ መጣላቸው ቀጥሏል። በዩክሬንና በሩሲያ መካከል የሚደረገው ድርድር በዩክሬንና ቤላሩስ ድንበር አቅራቢያ እየተካሄደ ሲሆን የዩክሬን ፕሬዝደንት ቮሎዲሚር ዘለንስኪም የሩሲያ ወታደሮች ትጥቃቸውን እንዲያወርዱ ጠይቀዋል። ዘለንስኪ ለአውሮፓ ህብረት ባስተላለፉት የቪዲዮ መልእክታቸው የኛ ግብ ከሁሉም አውሮፓውያን ጋር አብረን ለመሆን፣ ከሁሉም በላይ ደግሞ ሁላችንም በእኩል አይን እንድንታይ ያስፈልጋል። እርግጠኛ ነኝ ይህ ፍትሃዊ ነው፣ ደግሞም ይቻላል ብለዋል። የኔቶ ዋና ጸሐፊ ጄን ስቶልተንበርግ ከዩክሬኑ መሪ ጋር በስልክ የተነጋገሩ ሲሆን የዩክሬን ህዝብና የዩክሬን ኃይሎች ስላሳዩት ጀግንነትና ተጋድሎ አድናቆታቸውን ገልጸዋል። ዋና ጸሐፊው ባስተላለፉት የትዊት መልእክትም የኔቶ አጋሮች ለዩክሬን የሚሰጡትን የአየር መከላከያ ሚሳይሎች፣ የጸረ ታንክ መሳሪያዎችና እንዲሁም የገንዘብ የሰብአዊ እርዳታዎችን አጠናክረው በመለገስ ላይ ይገኛሉ ብለዋል። በሌላም በኩል ሩሲያ የዩክሬንን መውረር ተከትሎ የተባበሩት መንግስታት ድርጅት ድንገተኛ ጠቅላላ ጉባኤ በጠራበት ዋዜማ በአገሪቱ ላይ ዲፕሎማሲያዊና ኢኮኖሚያዊ ማዕቀቦች እየተነባበሩ ይገኛሉ። በዛሬው ዕለት ከተጣሉት አዳዲስ ማዕቀቦች መካከል የእንግሊዝ ድርጅቶች ከሩሲያ ማዕከላዊ ባንክና የፋይናንስ ሚኒስቴር ጋር ማናቸውንም የንግድ ግንኙነት እንዳያደርጉ የሚከለክለው ይገኝበታል። ሲንጋፖር በተመሳሳይ የባንክ እንቅስቃሴዎች እና የውጭ ንግድ ገደቦች ጥላለች። ይህን ተከትሎ የሩሲያ መገበያያ ገንዘብ ዓለም አቀፍ ዋጋ በእጅጉ አሽቆልቁሏል። ማዕከላዊ ባንኳ ተጨማሪ ማዕቀቦች ተጥለውበታል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ነው። ቻይና ከቡድን 7 በሚመራው ዓለም አቀፍ የመሰረተ ልማት እቅድ ጋር የራሷን ቤልት ኤንድ ሮድ እቅድ በማጣመር ከዩናይትድ ስቴትስ ጋር አብራ ለመስራት ፈቃደኛ መሆኗን አስታወቀች። የቻይና የውጭ ጉዳይ ሚኒስትር ዋን ዊ ዛሬ ሰኞ እንደተናገሩት ዩናይትድ ስቴትስ ያለችበትና 7ቱ የበለጸጉ አገሮች ቡድን ያወጡትን ቢውልድ ባክ ቤተር ወርልድ ወይም B3W የተባለውን የዓለም አቀፍ ተነሳሽነት እቅድ ጋር አብሮ ለመስራት መስማማታቸውን ገልጸዋል። B3W የተባለው እቅድ ቻይና በታዳጊ አገሮች የመሰረተ ልማት ፍላጎት ላይ ተመስርታ የምታራምደውን ተጽዕኖ ለመቋቋም ጭምር ያለመ መሆኑን ተመልክቷል። የቻይና የውጭ ጉዳይ ሚኒስትር ከዩናይትድ ስቴትስ ጋር በተሻለ ሁኔታ መልሰን እንገንባ በሚል ተነሳሽነት የሚካሄደውን እቅድ በመቀላቀል በተሻለ ጥራት ለሕዝብ ጠቀሜታ የሚውሉ ምርቶችን ለዓለም እናቀርባለን ብለዋል። ዋንግ ይህን የተናገሩት በሻንጋይ ስምምነት መሰረት የዛሬ 50 ዓመት በዩናይትድ ስቴትስና በቻይና መካከል ግንኙነት የተመሰረተበትን ዕለት በሚያከብረው ዝግጅት ላይ ባሰሙት ንግግር መሆኑም ተመልክተዋል። ቤላሩስ የሩሲያን የኒውክለር ጦር መሳሪያ በቋሚነት በግዛቷ ውስጥ እንዲተከል መስማማቷን ዛሬ በሰጠችው ሙሉ ድምፅ አስታውቃለች። በዛሬው ዕለት ተቀልብሷል የተባለው ውሳኔ የቤላሩስን ገለልተኝነት የሚሽር ሲሆን ከሩሲያ ጋር ለምታደርገው ጠንካራ ወታደራዊ ልምምድ በር ይከፍታል ተብሏል። ባለፈው ሐሙስ በወታደራዊ ልምምድ ሰበብ ወደ ዩክሬን የሄዱት የሩሲያ ወታደሮችም ከዚሁ ከቤላሩስ የተንቀሳቀሱ መሆናቸው በዘገባው ተመልክቷል። ለውጡ ቤላሩስ ከሶቪየት ህብረት ነጻ ከወጣች ወዲህ ለመጀመሪያ ጊዜ በግዛቷ የኒውክለር መሳሪያ እንዲኖር የሚያደርግ መሆኑም ተገልጿል። በተያያዘ ዜናም ዩናይትድ ስቴትስ በቤላሩስ ያላትን የኤምባሲ አገልግሎት ላልተወሰነ ጊዜ መዝጋቷን የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ዛሬ ባወጣው መግለጫ አስታውቋል። የኒውዮርክ ገዢ ካቲ ሁቹል ትናንት እሁድ ባስተላለፉት ውሳኔ በክፍለ ግዛቱ በሚገኙ ትምህርት ቤቶች በሙሉ እንደ ኤሮፓ አቆጣጠር ከመጋቢት 2 ጀምሮ የአፍና አፍንጫ መሸፈኛ ጭንብል ወይም ማስክ እንዲደረግ የተላለፈው ግዴታ መነሳቱን አስታውቀዋል። ኒውዮርክ ክፍለ ግዛት 2.7 ሚሊዮን ህጻናት ተማሪዎች ያሉ ሲሆን ከዚህ ውስጥ 1 ሚሊዮን የሚሆኑት በኒውዮርክ ከተማ ውስጥ የሚኖሩ መሆኑም ተመልክተዋል። አድማጮች፣ ለምሽቱ የተመደበው የዜና ሰዓት በዚህ ተጠናቀቀ። ከቀሪዎቹ ዝግጅቶቻችን ጋር አብራችሁን ቆዩ። The Voice of America.
ደረጀ ደስታን ለዓለም ዜናዎቹ እናመሰግናለን። በ19 በ25 እና በ31 ሜትር ባንድ እንዲሁም በኢትዮ ሳት በቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሰኞ የካቲት 21 2014 ዓ.ም ዝግጅታችንን ነው በመከታተል ላይ የምትገኙት።
ከዶክተር እስከ ነርስ ከነርስ እስከ ጽድ እስከ ዘበኝ በጣም ለማመሰግ እናንተ ባትመጡ ማለት ነው እኔ በራሴ ዝም ብዬ በአይምሮ በኤፍኤም አስተላልፋለሁ እያልኩ ሀሳብ ነበር እና ትልቁ ለማን ያደረገኝ አመሰግናለሁ።
በባህር ዳር ከተማ በሚገኘው ፈለገ ህይወት ሆስፒታል ውስጥ የሚገኙ የሕክምና ባለሙያዎች ከደሞዛቸው ከ10 እስከ 200 ብር ያዋጡ ፈውስ የተሰኘ ማህበር አቋቁመው አቅም ለሌላቸው ታካሚዎችና አስታማሚዎች እርዳታ በመለገስ ላይ ይገኛሉ። ለዚያ ከተሰናዳ ዝግጅት የተቀነጨበ ነው ያሰማናችሁ። በሁለተኛው አጋማሽ ሙሉን ይዘን እንመለሳለን። አሁን ለዕለቱ ወደ ያዝነው አብይ ርዕስ ዘገባችንን እንውሰዳችሁ። ዩክሬን ውስጥ የሚገኙ አፍሪካውያን ደህንነታቸው ሊጠበቅ ወደሚችሉ ሀገሮች እንዳያልፉ በዩክሬን ድንበር በኩል የመታገዳቸው ነገር በጥልቅ እየረበሻቸው መሆኑን የአፍሪካ ህብረት የወቅቱ ሊቀመንበር የሴኔጋል ፕሬዚዳንት ማኪ ሳሌ እና የህብረቱ ኮሚሽን ሊቀመንበር ሙሳ ፋኪ መሐመድ ገለጹ። ሁለቱ ሊቀ መናብር ማምሻውን በጋራ ባወጡት መግለጫ በግጭት ጊዜ ሁሉም ሰው ዓለም አቀፍ ድንበሮችን የማቋረጥ መብት እንዳለው አስታውሰው አሁንም በዩክሬን ግጭት ውስጥ ያሉ ሰዎች ሁሉ ዜግነታቸውና ዘራቸው ግምት ውስጥ ሳይገባ የዚህ መብት ተገልጋይ መሆን እንዳለባቸው አሳስበዋል። አፍሪካውያን ተቀባይነት በሌለውና ከሌሎች ጋር ተመሳሳይ ባልሆነ ሁኔታ መያዛቸውን የሚገልጹ ሪፖርቶች አስደንጋጭ፣ ዘረኛና ዓለም አቀፍ ሕግን የሚጥስ አድራጎት መሆኑን የአፍሪካ ህብረት ከፍተኛ ባለስልጣናቱ ጠቁመው ሁሉም ሀገሮች ዓለም አቀፍ ሕጎችን እንዲያከብሩና ዘርን ግምት ውስጥ ሳያስገቡ ከጦርነት ለሚሸሹ ሁሉ ተመሳሳይ ርህራሄና ድጋፍ እንዲያደርጉ ጥሪ አስተላልፈዋል። አጎራባች ሀገሮች ውስጥ ያሉ የአፍሪካ ህብረት አባል መንግስታት ኤምባሲዎቻቸውን ከዩክሬን ጦርነቱን እየሸሹ ድንበር ለማቋረጥ የሚሞክሩ አፍሪካዊ ዜጎችና ቤተሰቦቻቸውን ለመቀበልና አቅጣጫ ለማመላከት እያደረጉ ያሉትን ጥረት ሁለቱ የአፍሪካ ህብረት ሊቃነ መንበር አድንቀዋል። ከዚሁ የአፍሪካ ጉዳይ ሳንወጣ ዩክሬን ውስጥ ተኩስ አቁም አሁን እንዲቆምና የሩሲያ ኃይሎች በሙሉ ከሀገሪቱ እንዲወጡ ከሩሲያ ጋር ለመደራደር ዛሬ የሄዱ መልእክተኞቿ ጠይቀዋል። የአውሮፓ ህብረት ሀገራቸውን በአስቸኳይ በአባልነት እንዲቀበላት የዩክሬን ፕሬዚዳንት ቮሎዲሚር ዜሌንስኪ ጠይቀዋል። ዓለም አቀፉ ማህበረሰብ የዲፕሎማሲና ዘርፈ ብዙ ማዕቀቦችን ሩሲያ ላይ መጣሉን ቀጥሏል። ከዩክሬን ጦርነቱን እየሸሸ የሚወጣው ሰው ቁጥርም ከግማሽ ሚሊዮን ማለፉን የተባበሩት መንግስታት ድርጅት አስታውቋል። ከዩክሬን የትምህርት ሚኒስቴር የተገኘ መረጃ እንደሚያሳየው በጥቅሉ 16,000 ተማሪዎች ካሏቸው 10 ዋና ዋና ከሚባሉ የአፍሪካ ሀገሮች መካከል ሞሮኮ፣ ናይጄሪያና ግብጽ ትልልቆቹ ናቸው። ናይጄሪያኑ ተማሪዎች አዶኒስ አወባላ፣ ጄሲካ የሃርኪፍ ከተማ ነዋሪዎች ሲሆኑ ጄሲካ ከተማይቱ ከወጡት መካከል አንዷ ነች።
We could see the bomb in the tree where it exploded right near
ቤት ያጠገብ ያለ ዛፍ ላይ ቦምብ ሲፈነዳ የሆነና ወዲያው ወጣው። የዛን ለት ባልወጣ ኖሮ በጣም ቸገር ነበር። አሁን ሰው ለመሸሽ ሲሞክር ትራንስፖርት የለም። ከልቪቭ ከተማ ዩዝ ሆራድ ለመድረስ ታክሲ $700 ይጠይቃል። በጣም ተወዷል።
አዶኒስ እዚያው ሃርኪቭ ውስጥ በችግር ላይ እንዳለ ይናገራል።
quite there alone it's going to be hard to communicate with people and also getting
አብዛኛው ሰው ከተማይቱ ለቆ ወጥቷል። የሀገሩ ሰው ካልሆንክ መግባባት ከባድ ነው። የሚያስፈልጉ ነገሮችን ማግኘት አትችልም። በተለይ መተኛ ቦታ አታገኝም። ሰው ጨርሶ አልተኛም። ብዙ ሰው የመደር ውስጥ ባቡር መሳፈሪያዎች ውስጥ ገብቷል። እዚያ ደግሞ በጣም ይበርዳል። በተለይ በሌሊት እዚያ መቆየት በጣም ችግር ነው። ሌላ አማራጭ ስለሌለ ግን እዚያው ለመቆየት ተገድናል። ውስጥ ነን ከተማይቱ ውስጥ ቦምብ ሲፈነዳ እንሰማለን።
ታንዛኒያዊው ዴቪድ ኑሲያ የዩክሬኗ ሰሜን ምስራቃዊት ከተማ ሃርኪቭ ነዋሪ ነው። እርሱና ሌሎችም አፍሪካውያን ጓደኞቹና የሚያውቃቸው ውጥረት ውስጥ እንዳሉ ለአፍሪካ እንግሊዘኛ ዝግጅት ክፍላችን ባልደረባ ጃክሰን ምቡንጋዩ ነግሮታል። አካባቢው በወታደራዊ አዋጅ ስር ያለ መሆኑንና ካለፈው አርብ ጀምሮ ከቤቱ አለመውጣቱን ዴቪድ ገልጿል። የሚያውቃቸው ሌሎች ግን ከዩክሬን ለመውጣት ወደ ድንበር አካባቢዎች መሄዳቸውን ተናግሯል።
I have one of my friends who started the journey with his family from
አንድ ባለፈው አሙዝ ከቤተሰቡ ጋር መንገድ የጀመረ ጓደኛዬ አሁን ደውሎልኝ ነበረ። ፖላንድ ድንበር ላይ መድረሱ ነግሮኛል። ሌሎችም እዚያው ድንበር ላይ የደረሱ ተማሪዎችም መኖራቸውን ሰምቻለሁ። ይሁን እንጂ ድንበሩን ለማቋረጥ ተቸግረዋል። ከመካከላቸው አንዳንዶቹ አቅጣጫ ቀይረው በአቅራቢያቸው ወደሚገኙ የሃንጋሪ፣ የሮማንያና ስሎቬኒያ ድንበሮች እየሄዱ ነው። በዚያ በኩል ለመውጣት እየሞከሩ ነው።
በሌላ በኩል ደግሞ ኢትዮጵያውያን ተማሪዎች አርብና ከአርብ በፊት በነበሩት ቀናት ድንበር አቋርጠው ወደ ፖላንድ እያመሩ እንደነበር ነግረውናል። አርብ ዕለት ያነጋገርናት ኢሌኒ እብሮ የተባለች ተማሪ አውቶቡስ እየፈለገች እንደነበር ገልጻልን ነበር። ቅዳሜ ዕለት ስለ ሁኔታው ጠይቀናት ድንበር መሻገሯንና ነገር ግን ከሷ በተለየ በእስር ላይ የሚገኙ ሌሎች የቀደሙ ተማሪዎች ድንበርን ማቋረጥ ወይም ደግሞ ከእስር ቤት መውጣት እንዳልቻሉ ገልጻልን። በስልክ አነጋግረናቸዋል። ተማሪዎቹን እንደገለጹልን በእስር ቤት ውስጥ ከሚገኙ ወደ 120 አካባቢ ከሚሆኑ ሌሎች እስረኞች ጋር እነሱም በእስር ላይ እንደሚገኙና ለመውጣትም ከፍተኛ ፍላጎት እንዳላቸው በስጋት ውስጥ መሆናቸውን ገልጸውልናል። አንዱን ተማሪ በስልክ አናግረነዋል። ቤተሰቦቻቸው ስላሉበት ሁኔታ ስላላወቁ ስማቸውን ለጊዜው በሌላ ስም ተክቶ እንዳነጋገረን አስቀድሞ አሳውቆናል። እስቲ ጥቂት ቆይታ አድርገናል፣ እናዳምጥ።
ወደ ዩክሬን የሄድከው መቼ ነው?
ወደ ዩክሬን የሄድኩትኝ ከሶስት አመት በፊት ነው። 2018 ይሆናል።
ለምንድን ነበር የሄድከው?
በትምህርት ነበር።
አሁን የት ናችሁ ያላችሁት?
እኛ ያለ ነው አሁን ካምፕ ነው። የዩክሬን ሬፊጂ ካምፕ የሚባል አለ። ሉሃስክ የሚባል ከተማ ውስጥ ሆኖ ትንሽ ከዛ ወጣ ብሎ የሆነ ጫካ ውስጥ ነገር ነው ያለው ካምፑ ማለት ነው።
ከጦርነቱ በፊት ነው ካምፕ ውስጥ የገባችሁት?
አዎ።
ምን ያህል ጊዜ ሆናችሁ?
4 ወር ይሆናል፣ 6 ወር ይሆናል፣ 16 ወር የሆነው አለ።
ኢትዮጵያኖቹ ምን ያህል ትሆናላችሁ?
ኢትዮጵያኖች አሁን እዚህ ያለ ነው 5-6 ነን።
እሺ።
ኤርትራኖች አሉ።
ስንት ኤርትራውያኖች?
ፓኪስታኖች፣ ኤርትራውያኖች 2 ናቸው።
ጀርመን ያለ የኢትዮጵያ ኤምባሲ ያነጋግራችኋል?
ትናንትና ኮንታክት ልናደርግ ነበረ የጀርመን ያለ ሰው።
እሺ።
ወይስ ልኬ ልመልሱልኝ አልቻሉ።
በተቀመጠው ስልክ ቁጥር ሞክራችሁ ነበር?
አዎ አዎ፣ ቀጥታ ደውዬ አዋርቻት። ኔትወርክ አጋጣሚ አይሰራም ነበር እና ይቆራረጥ ነበረ። ከዛ በኋላ ቮይስ ልኬላት ነበረ። በርሊን ያለች ሙሉ የምትባል አምባሳደር ናት።
ወላጆቻችሁ የት ናት?
ወላጆቻችን እዚህ እንዳለን አብዛኞቻችን አያውቁም።
እንዲያውቁ አልፈለጋችሁም?
አዎ፣ ምክንያቱም በዚህ ሰዓት ከዚህም በጦርነቱም አስደማሁን ያለንበት ሁኔታም በጣም መጥፎ ስለሆነ ልንነግራቸው አልፈቀድንም ይጨነቃሉ በሚል
ወላጆቻቸው ግን ዩክሬን ውስጥ መሆናቸውን እንደሚያውቁ ገልጸውልናል። አያይዘው ከአነጋገርናቸው በኋላ በዋትሳፕ የስልክ መስመራቸው ላይ ያነጋገርናቸው የሚገኙበትን ስፍራ የውጭውን ክፍል በቪዲዮ ቀርጸው ልከውልናል። በምስሉ ላይ እንደሚታየው በርካታ ወታደሮች በአካባቢው ሲንቀሳቀሱ ይታያል። በተጨማሪም እነዚህ ተማሪዎች እንደነገሩን እነርሱና ኢትዮጵያውያኖቹንና ኤርትራውያን ተማሪዎቹን ጨምሮ በአጠቃላይ በዛ የታሰሩት ተማሪዎች ከጠባቂ ፖሊሶች ጋር ግጭት መፍጠራቸውን እንዲወጡም ሲጠይቁ እንደነበር የሚያሳይ ምስሎችንም ልከውልናል። አነስ ያለ ቁጥር ያላቸው ለፖሊሶቹ ባሉበት የሚቃወሙ ወጣቶችንም የሚያሳይ ምስል አጋርተውናል። ቀደም ሲል እንደነገርናችሁ ያሉበትን ቦታ ቤተሰቦቻችን ስለማያውቁ በሚል ምስሉን ለራሳችን ይዘነዋል። በፖሊስ ድብደባ ተፈጽሞብናል ብሎናል ይኸው ተማሪ። እስቲ ወደዛው ልመልሳችሁ።
እዚህ እንደውም ጠይቀናቸው እዚህ እንዲለቁን ሰብሰብ ብለን ሁላችንም ጠይቀናቸው ደብድበውን ነው የመለሱን። አስወጡን ብለን በጣም ብዙ ሰው ተቅምጧል። ቪዲዮም አለን ቀርጸን ነበረ። ደብድበው መልሰውን ነው ያስገቡን። እና የሚገርምሽ ነገር ደግሞ አሁን እኛ ያለንበት ካምፕ ታንክ ያልፋል፣ የጦርነት መሳሪያዎች ምናምን ያልፋሉ። ወታደሮች ናቸው ሙሉ የከበቡት ማለት ነው።
እናንተ የተያዛችሁት ምንድን ነው?
እኛ ወደ ሌላ ድንበር ስንሻገር ነው የተያዝ ነው በህገወጥ።
ወዴት?
ወደ ሮማንያ። ፖላንድም አለ ሮማንያም አለ ከጦርነቱ በፊት ማለት ነው።
ትምህርታችሁን ጨርሳችሁ ነው ሳትጨርሱ?
እኛ ነገር ትምህርታችንን ሳንጨርስ የትምህርት ፖስፊክ ካርድ የሚባል አለ፣ የትምህርት የተሰጠን ቪዛ። ግማሹ ሲሰራ ተይዞ ካንስል ተደረገበት። አጋጣሚ ደግሞ ኢትዮጵያ በነበረው የጦርነት የመጡም ልጆች አሉ፣ በዛ ሰዓት ማለት ነው። ትግራይና ኢትዮጵያ በነበረበት ኮንፍሊክት የመጡ ልጆች አሉ።
ወንዶች ብቻ ናቸው ወይ ሴቶች አሉ አብረዋል?
አንድ ሴት አለች።
ተማሪ እዛው አነጋግሬ ነበር።
ስሜ አብርሃም እባላለሁ።
አብርሃም መቼ ነው ከኢትዮጵያ ዩክሬን የገባኸው?
ዩክሬን ካቻምና ነው የገባሁት።
ምንድን ነበር የምትማረው?
በላንጉጅ ነበር የምማረው።
አንተም ድንበር ልታቋርጥ ስትል ነው የተያዝከው?
አሁን እሱም እንዳለች ስራ በስራ ምክንያት እንዲህ በምሰራበት ሰዓት ላይ ለተማሪዎች አይፈቀድም እና በትምህርት መተን ሪከርድ እየተያዘብን በሶስተኛው ካንስል ያደርጉታል። እዛ በዛ ሰዓት ያው እዚህ ደግሞ መኖር ስለማይቻል ያለ ፖዚቲካ ቀጥታ ለመውጣት ነው የምንሞክረው። ስንሞጣ ይይዙናል እና በዛ ነው የገባ ነው።
እነዚህ ተማሪዎች መብራት እንደሌላቸው ስልክም የሚያነጋግሩት ተደብቀው መሆኑን ገልጸውልናል። በዩክሬን የኢትዮጵያ ኤምባሲ የለም። ሩሲያ የሚገኘው የኢትዮጵያ ኤምባሲ ነው የዩክሬንን ጉዳይ የሚከታተለው። በኤምባሲውን ልናነጋግር ሞክረን አልተሳካልንም። በሌላ በኩል ደግሞ በጀርመን የኢትዮጵያ ኤምባሲ በፌስቡክ ገጹ ላይ ከአርብ ዕለት ጀምሮ በተደጋጋሚ በሚያሰፍረው ጽሁፍ በሩሲያና በዩክሬን መካከል በተፈጠረው ጦርነት ምክንያት ኢትዮጵያውያን ችግር እንዳይገጥማቸው ኤምባሲው ክትትል እያደረገ መሆኑን ገልጿል። ወደ ፖላንድ ድንበር አቋርጠው መሻገር ለሚፈልጉም ከፖላንድ የውጭ ጉዳይ ሚኒስቴር ጋር በመነጋገር ኢትዮጵያውያን ወደ ድንበሩ አቋርጠው ሊገቡ የሚችሉበትን ሁኔታ ማመቻቸቱን ገልጿል። በተቀመጠው የስልክ ቁጥር ላይ እኛም ለማግኘት ሙከራ አድርገን ነበር። በተጨማሪም ደግሞ ከኢትዮጵያ የውጭ ጉዳይ ሚኒስቴር በኩል ምላሽ ለማግኘት ለቃል አቀባይ አምባሳደር ዲና ሙፍቲን በተደጋጋሚ ደውለናል። ምላሻቸውን እንዳገኘን ይዘን እንመለሳለን። በሌላ በኩል ተማሪዎቹም በዚሁ ስልክ ቁጥር ላይ ደውለው መልእክት ማስቀመጣቸውን ገልጸውልናል። እንደ ገባ ነው ቃል መሰረት የኢትዮጵያ መንግስት ምላሽ ለማግኘት ጥረታችንን እንቀጥላለን። እንዳገኘን ይዘን እንመለሳለን። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ በቴሌቪዥን እንለዋለን ምስላችን እየታየ ነውና የሚተላለፍላችሁን የሰኞ ምሽት ዝግጅታችንን ነው። ወደ የሰማችሁት የዕለቱን አብይ ርዕስ ዘገባችንን ነበር። የትንታኔው መጽሔት ዝግጅታችን ይቀጥላል። ወደ ተከታዩ ዘገባችን እንወስዳችኋለን። ወደ ወሎ ነው የምንወስዳችሁ በቀጣዩ ዘገባ። የህወሓት ታጣቂዎች ቀደም ሲል ገብተውባቸው ከነበሩና አሁንም እንደያዟቸው ካሉ የሰሜን ወሎና የዋግምራ ዞኖች አካባቢዎች ተፈናቅለው ወደ አጎራባች አካባቢዎች የሄዱ ለብርቱ ችግር መጋለጣቸውን እየገለጹ ነው። የሚፈናቀለው ሰው ቁጥሩ መጨመሩን በቆቦ፣ በሰቆጣ፣ በደባርቅ 60 ሺህ የሚጠጋ ተፈናቃይ በከፍተኛ ችግር ውስጥ መሆኑን የአማራ ክልል አደጋ መከላከልና ምግብ ዋስትና ኮሚሽን አስታውቋል። የዋጃ ነዋሪ የነበሩና ንብረታቸው በህወሓት ታጣቂዎች መዘረፉን የተናገሩት ስማቸውን መጥቀስ ያልፈለጉ ተፈናቃይ የሚበሉት በማጣታቸው ወደ ቆቦ ለመሰደድ መገደዳቸውን፣ አሁን መጠለያ ጣቢያ ውስጥ ለከፋ ችግር ተጋልጠው እንደሚገኙ ተናግረዋል። ዘገባው የተሰናዳው ባስቴር ምስጋና ነው። እኚሁ ተፈናቃይ ሁኔታውን ከሚያስረዱበት ይጀምራል።
ተፈናቃይ ራሱ አሁን ቆቦ ላይ ሰሱ ነው ያለው። በገጠሩ የሚያርሰው መሬ እየታረገበት ነው። በጉ እየታረ የተወሰደበትም እናንተ የብልጽግና ገዳፊዎች ከሆናችሁ ውጡ ውጡ፣ እናንተ አንፈልግም ውጡ ብሎ ታድራና ይህን ሰሞን ሶስት ቀን በቃ በረድ ህዝቡ ዞ ይወጣል። ቦታውንም እንሸጠዋለን እርሻውንም እንሸነሽነዋለን ለራሳችን ሰው ነው የሚሉት እናተጓዩ።
እርስዎ የት ነው የነበሩት? ቦታው እስኪ ንገሩ።
ዋጃ።
የት ነው ያሉት አሁን?
ቆቦ። ቆቦ?
ቆቦ ምን ውስጥ ነው ያሉት?
መጠለያ ድንጋይ ቁልል ይባላል። እዛ ነው ያለን። እኔ አሁን አንድ ጊዜ አካሌ ይጎደለ ነው። ንብረቴ በሙሉ ወደ 30 ኬሻ ያላነሰ ሄዷል። የአንድ ጓደኛዬ ወደ 30 ኬሻ ወስዶበታል። ብሩ 400,000 ብር ያላነሰ ወስዶበታል። አንድ ጓደኛዬ ደግሞ ፋርማሲ እንደዚህ ተዘርፎበታል። በገጠር ሀብት ግመል ታርዶባቸዋል። በቃ ስቃይ ላይ ነው ያለው ህዝቡ።
የህወሓት ታጣቂዎች የአማራ ክልልን አካባቢዎች ተቆጣጥረው በነበረ ጊዜ ቁጥሩ ወደ 1,000,000 የሚጠጋ ተፈናቃይ እንደነበር የአማራ ክልል አደጋ መከላከልና ምግብ ዋስትና ኮሚሽን ዘላለም ልጅአለም አስታውሰው ወደ 1,200,000 የሚሆኑትን ወደ የአካባቢያቸው መመለሳቸውን ለአሜሪካ ድምፅ ገልጸዋል።
1.4 ሚሊዮን ከአሁን በፊት ተፈናቅላለ። 9.3 ሚሊዮን ኢኮኖሚካሊ አፌክትድ ይሆናለ። ከሌሎች ክልሎች ደግሞ ወደ 900,000 አካባቢ የሚሆኑ ተፈናቃዮች ድጋፍ የሚደረግላቸው አሉ። ከሌሎች ክልሎች ተፈናቅለው ይመጡ ከኦሮሚያ፣ ከትግራይ፣ ከደቡብ፣ ከቤንሻንጉል የተፈናቀሉ ወደ 900,000 አካባቢ የሚጠጉ አሉ። በድምሩ አጠቃላይ 11.6 ሚሊዮን ህዝብ ነው ሰብአዊ ድጋፍ የሚያስፈልገው እና ይህንን ድጋፍ በአሁኑ ሰዓት እየሰጠን ያለንበት ኦልሞስት እስከ ትናንትና ድረስ 1.12 ሚሊዮን ኩንታል ምግብ ለነዚህ በጦርነቱ ምክንያት የተጎዱ የህብረተሰብ ክፍሎችን ድጋፍ እያደረግን ያለንበት ሁኔታ ነው ያለው።
ክልሉ ውስጥ አስቸኳይ የምግብ እርዳታ የሚያስፈልገው 11.6 ሚሊዮን ሰው እንዳለ በተደጋጋሚ መግለጻቸውን የሚናገሩት ኮሚሽነር ዘላለም አሁን ከ7 ሚሊዮን በላይ የሚሆነው ሰው በመንግስት በሚደረግለት ድጋፍ እየተረዳ መሆኑን ገልጸዋል።
አብዛኛውን ከ7 ሚሊዮን ህዝብ በላይ ድጋፍ እያደረገ ያለ መንግስት ነው። ረጅ ድርጅቶች በተወሰነ ደረጃ ለምሳሌ WFP ወደ 900,000 አካባቢ እንደዚህ ድጋፍ እያደረገ ያለበት ሁኔታ አለ። የጆፕ የሚባል ጆይንት ኦፕሬሽን ኢመርጀንሲ ፕሮግራም ይባላል። ካቶሊክ ሪሊፍ ሰርቪስ አማካኝነት ድጋፍ የሚያደርግ እነሱ ኦልሞስት ወደ 3 ሚሊዮን አካባቢ ድጋፍ እያደረጉ ያሉበት ሁኔታ ነው ያለ። ከዛ በተረፈ ግን ሌሎች እርዳታ ሰጪ ድርጅቶች ምንም አይነት ድጋፍ እያደረጉ አይደለም።
አሁንም በህወሓት ታጣቂዎች ተይዘው ባሉና ገበያቸው የተጎዳ ሰዎች አካባቢያቸውን ለቀው በመውጣታቸው ለከፋ ችግር የተጋለጡ 60,000 የሚጠጉ ተፈናቃዮች ድጋፍ እንደሚያስፈልጋቸው ተናግረዋል።
አሁን ባለው ሁኔታ በሰሜን ወሎ ራያ አላማጣ አካባቢ የአሸባሪውና ወራሪው ኃይል የሚያደርገው ትንኮሳ በመኖሩ ምክንያት ተፈናቅለው ቆቦ ላይ የተጠለሉ የህብረተሰብ ክፍሎች አሉ። በተመሳሳይ በአበርገሌ በሰቆጣ ዙሪያ እንደ በዝቋላ አካባቢ አሁንም ጠላት የሽብር ተግባር እየፈጸመ ያለበት ሁኔታ ከመኖሩ ጋር ተያይዞ ተፈናቅለው በሰቆጣና ዝቋላ ከተማ ላይ ተጠልለው የሚገኙ ከፍተኛ ቁጥር ያለው የህብረተሰብ ክፍል አለ። በተመሳሳይ በኦነግ ሸኔ አማካኝነት በተፈጠረ የጭፍጨፋ ያን ጭፍጨፋ አምልጠው የመጡ እና የተፈናቀሉ በደብረ ብርሃን ተጠልለው የሚገኙ የህብረተሰብ ክፍሎች አሉ። እነዚህም በአጠቃላይ ወስዶ ሲታይ ደብረ ብርሃን ከ30,000 በላይ፣ ቆቦ ከ29,000 አካባቢ፣ በተመሳሳይ ሰቆጣ አካባቢ ተጠልለው የሚገኙ 30,000 አካባቢ የሚጠጉ የህብረተሰብ ክፍሎች በአሁኑ ሰዓት ተፈናቅለው ያሉበት ሁኔታ ነው ያለን።
በሌላ በኩል በዚህ በሚቀርበው ከሰዎች ማፈናቀልና ከሰብአዊ መብት ጥሰት ጋር በተያያዘ በሚቀርቡት ውንጀላዎች ላይ ህወሓት ለጊዜው ወይም ደግሞ ይህንን በተመለከተ አሁን ያለው ነገር የለም። ነገር ግን ቀደም ሲል በጦርነት ውስጥ ባሉት ተሳትፎዎች በሰብአዊ ሰዎች ላይ ወይም በሰላማዊ ዜጎች ላይ ጥቃት እንደማያደርሱ በቃል አቀባዩ አቶ ጌታቸው ረዳ አማካኝነት ተደጋጋሚ መግለጫ ሲሰጡ ተደምጠዋል። በተጨማሪም ደግሞ የኢትዮጵያ መንግስት በአሸባሪነት የፈረጀውና ራሱን የኦሮሞ ነጻነት ሰራዊት ብሎ የሚጠራው የኢትዮጵያ መንግስት ኦነግ ሸኔ የሚለው ቃል አቀባይ በሰላማዊ ሰዎች ላይ ምንም አይነት ጥቃት አናደርስም ሲሉ ማስተባበላቸው ይታወሳል። በሌላ በኩል ኮሚሽነር ዘላለም ልጅአለም ከዚህ ከተጠቀሱት ተፈናቃዮች በተጨማሪ ከሰሜን ጎንደር 197,000 ሰዎች ተፈናቅለው ደባርቅ ውስጥ እንደሚገኙ አስቴር ምስጋናው ባስተናዳችው ዘገባ ላይ ነግረዋታል። አሁን እነዚህን ተፈናቃዮች ወደ መጠለያ ውስጥ ለማስገባት እየሰሩ መሆናቸውን፣ አልባሳቶችን እያቀረቡ መሆናቸውን፣ ነገር ግን ከሚፈለገው በላይ ከሚጠበቀው በላይ በርካታ ነገሮች እንደሚያስፈልግና የዓለም አቀፍ ተቋማትም የሚጠበቀውን ያህል እርዳታ እየለገሱ ባለመሆኑ ጥሪን አቅርበዋል። የዜጎችም ለተፈናቃዮች እርዳታን እንዲለግሱ ጠይቀዋል። አማራ ክልል ውስጥ ለሚገኙ አስቸኳይ የምግብ እርዳታ ለሚያስፈልጋቸው መንግስት በወር ከ1,100,000 በላይ ኩንታል እህል እያቀረበ እንደሚገኝም ገልጸዋል። ዘገባው የአስቴር ምስጋናው ነው። ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁን የሰኞ ምሽት ዝግጅታችንን ነው የምናስደምጣችሁ። ዩክሬን ቆየን፣ ወደ አማራ ክልል ወሰድናችሁ። አሁን ደግሞ እስቲ ወደ ዚምባብዌ እንለፍ። በተከታዩ ዘገባችን የዚምባብዌ ፖሊሶች ቅዳሜ ዕለት የነበረ የተቃዋሚ ፓርቲን ሰልፍ ለመበተን ውሾችና አስለቃሽ ጭስ ተጠቅሟል። ይህ በሆነበት ቀን የሀገሪቱ ፕሬዚዳንት ኤመርሰን ሞንጋጋ ጥቂት ኪሎ ሜትሮችን ፈንጠር ብለው ያለምንም እክል ለታዳሚዎች ንግግር አድርገዋል። ከመዲናዋ ሀራሬ በደቡብ ምዕራብ በኩል ከምትገኘው ኮክዌ ኮሎምቦስ ማቡንጋ የተላከውን ዘገባ ሀብታሙ ስዩም ያሰማናል።
ፖሊስ የተሰማራባቸው በሺዎች የሚቆጠሩ መሪያቸው ኔልሰን ቻሜሳን በመጠባበቅ ላይ የነበሩ ሰልፈኞች ይሄ መጣል ብለው የጠበቁ አልነበሩም። ፖሊስ ይህንን ስብሰባ ለመበተን ውሾችና አስለቃሽ ጭስን ተጠቅሟል። ይህን የማድረጉ ምክንያት ደግሞ ሰልፉ ከመቶ በላይ ሰዎች ያሉበትን ስብሰባ የሚከለክለውን የኮቪድ-19 የቁጥጥር ደንብን ጥሷል የሚል ነው። ፋድዛይ ማሂሪ የተቃዋሚው የህዝብ ቅንጅት ለለውጥ ፓርቲ ቃል አቀባይ ናቸው።
የሚያስቆጭ መድሎ የተሞላበት የህግ ትግበራ በዚምባብዌ ፖሊስ በኩል እየተመለከትን ነው። በፕሬዝዳንት ምናንጋጋዋ ትዕዛዝ ፖሊስ ከሀገሪቱ ህገ መንግስት በተቃራኒ ሰልፉን ለማገድ ተንቀሳቅሷል። የምናንጋጋዋ ህዝባዊ ሰልፎች እንዲከናወኑ ሲፈቀድ፣ የእኛ ሰልፍ ግን ካላንዳችን ማብራሪያ ታግዷል። ከዚህ በተጨማሪ የሚያሳስበው ነገር የኮቪድ-19 ደንቦች የዲሞክራሲ ምህዳሩን ለማጥበብ በመሳሪያነት መዋላቸው ነው። እንደ ዜጎች ቅንጅት ለለውጥ ፓርቲ ለሁሉም የተደላደለ የመጫወቻ ሜዳ መጠየቃችንን እንቀጥላለን።
የፖሊስ ጉዳይ የሚመለከታቸው የዚምባብዌ የውስጥ ጉዳይ ሚኒስትር ካዚምቤ ካዚምቤ በጉዳዩ ላይ አስተያየት ከመስጠት ተቆጥበዋል። መቀመጫቸውን ሐራሬ ላይ ያደረጉት ሪጆይዝ ንጉዌና የፕሬዚደንት ምንጋጋ አስተዳደር የቀደመውን የሮበርት ሙጋቤን አስተዳደር ፈለግ እየተከተለ ነው ባይ ናቸው።
ሙቬንዴ የባ ምናንጋጓ ኢንዎ ፋማጂተሮት አይዋ ማሳንሽንስ ጋቢስኩ ኖኩቲ ኢሱሱ
ሁሉም ነገር መልካም ሆኗል እያለ በአገሪቱ ላይ የተጣሉ ማዕቀቦች እንዲነሱ ሲጠይቅ የሰነበተው የፕሬዝደንት ኤመርሰን ምንጋጋዋ መንግስት ተቃዋሚዎችን ስብሰባ እየበታተነ ይገኛል። በሮበርት ሙጋቤ ዘመን ዛኑ ፒኤፍ ተቃዋሚዎችን ሲጨቁንበት የነበረው ነውረኛ መንገድ አሁንም መኖሩን ጠቋሚ ነው። መንግስት ተቃዋሚዎችን የሚይዝበትን መንገድ ካልቀየረ በቀር ከማዕቀብ ጋር በተያያዘ ለውጥ አይኖርም ማለት ነው። ህዝቦች የፈለጉት አዲሱ አስተዳደር ይሄ አይደለም። አሁንም የምንገኘው በሙጋቤ ዘመናት ውስጥ ነው።
ተቃዋሚዎች በቀጣይ ቀን ከሐራሬ ደቡብ ምዕራብ አቅጣጫ 300 ኪሎ ሜትሮች ላይ በምትገኘው ኩዌኩዌ ከተማ ሌላ ሰልፍ ለማከናወን አቅደው ነበረ። በተመሳሳይ ፖሊስ በወሰደው እርምጃ አንድ ሰው መገደሉንና 17 ገደማ ደግሞ መቁሰላቸውን ኤኤፍፒ ዘግቧል። ሀገሪቱ በአውሮፓውያኑ የካቲት 26 ከ2018 ምርጫ ወዲህ ክፍት የሆኑ አንዳንድ የፓርላማ ወንበሮችን ለማሟላት ምርጫ ታከናውናለች ተብሎ ይጠበቃል።
የተከበራችሁ አድማጮች፣ የዜናና የትንታኔ መጽሔት ዝግጅታችን የሚተላለፍበት ክፍል ተጠናቀቀ። ወደ ሁለተኛው አጋማሽ የሚወስደንን መንገድ ጀምረናል። የሁለተኛው አጋማሽ ሰፋ ያሉ ሳምንታዊ ቅንብሮቻችንን ከማስደመጣችን በፊት ግን በፕሮግራማችን ላይ አስተያየት፣ ጥቆማ ካላችሁ እንዴት ትልኩልናላችሁ? የትስ ታገኙናላችሁ።
የአሜሪካ ድምፅ የአማርኛ አገልግሎት ከሰኞ እስከ እሁድ ትኩስ ዓለም አቀፍ ዘገባዎችን፣ አዳዲስ መረጃዎችን ለአድማጮች ያደርሳል። የየዕለት መሰናዷችንን በ19 በ25 በ31 ሜትር ባንዶች አጭር ሞገድ እንዲሁም በኢትዮ ዛት በቪኦኤ ኢትዮ ቻናል ኤንኤስኤስ 12 ላይ ያዳምጡ። በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም፣ በፌስቡክ አት ቪኦኤ አምሃሪክ፣ በትዊተር ሃሽታግ ቪኦኤ አምሃሪክ ላይም ዝግጅቶቻችንን እናገራለን። በኢንስታግራምና ዩቲዩብ አውታሮች ላይም እንገኛለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪውን የስልክ መስመራችን 202-205-9942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምፅ በተቀረጸው መመሪያ መሰረት አኑሩልን። አሊያም ደግሞ የመደመር ምልክትና አንድ ቁጥርን በማስቀደም በዋትሳፕ ቁጥራችን 202-251-3505 ላይ መልእክታችሁን በድምፅ ቀርጻችሁ አስቀምጡልን። ሆርን አት ቪኦኤ ኒውስ ዳት ካም ላይ ደግሞ የኢሜይል መልእክቶቻችሁን ልታደርሱን ትችላላችሁ። የአሜሪካ ድምፅ ቪኦኤ።
ወደ ሁለተኛው አጋማሽ ዝግጅታችን አለፍን። የሰኞ ምሽት ጤና ነው። የምሽቱ የሁለተኛው አጋማሽ የመጀመሪያ ቅንብር በዛሬው የሰኞ ምሽት የጤና ዝግጅታችን ወደ ደቡብ ክልል እንወስዳችኋለን። በደቡብ ክልል የወባ ወረርሽኝ በድጋሚ እየተስፋፋ ነው ይላል ክልሉ። ከአስር ዓመታት በኋላ እንደገና በተቀሰቀሰው የወባ ወረርሽኝ ባለፉት 6 ወራት ብቻ 24 ሰዎች ሕይወታቸው ማለፉን የክልሉ ጤና ቢሮ አስታውቋል። የወረርሽኙ የስርጭት መጠንም 23% መጨመሩን የጤና ቢሮ የበሽታ መከላከልና ጤና ማጎልበት ዳይሬክተር አቶ ማሌ ማቴ ለአሜሪካ ድምጽ ተናግረዋል። በሽታው እንደ አዲስ መሰራጨት የጀመረው የኬሚካል ርጭት ባለመካሄዱ፣ ከተለያዩ የዓለም አቀፍ ተቋማት ይለገስ የነበረው የአልጋ አጎበር በመቋረጡና በመዘናጋት ምክንያት እንደሆነም ተገልጿል። ስርጭቱን ለመግታትም የተጓደሉትን ነገሮች ማሟላት እንደሚያስፈልግ ኃላፊዎቹ ተናግረዋል። የሐዋሳው ዘጋቢያችን ዮናታን ዘብዲዮስ ነው ዘገባውን ያጠናቀረው፣ እንደሚከተለው ይቀርባል።
የበሽታ መከላከልና ጤና ማጎልበት ዳይሬክቶሬት ዲሬክተር አቶ ማሌማቴ እንደተናገሩት በደቡብ ክልል የወባ ወረርሽኝ ከአስር ዓመታት በኋላ እንደ አዲስ በክልሉ በ30 ወረዳዎች ተከስቷል።
አንድ በሽታ ወረርሽኝ ተከሰተ የሚባለው የዚያ በሽታ ታሪክ አጠቃላይ ያለው ነባራዊ ሁኔታ ታይተው የምታወቅበት በቁጥር ሊሆን ይችላል። በአጠቃላይ በስርጭት በቦታ በጂኦግራፊካሊ ሊሆን ይችላል። በዛ ነው ዲፋይን የሚደረገውና ለምሳሌ እንደ ወባ በሽታ ከወሰድን ባለፉት 5 ዓመታት ያለው አጠቃላይ ትሬንድ ይወሰዳል። በየአመቱ በሳምንት ነው አናላይዝ የሚደረገው የምትነትነው ይሄ ቁጥርና በየሳምንቱ ስንት ሰው ይታመም ነበር የሚለው ቁጥር ተወስዶ ያለፉት 5 ዓመታት ሁለተኛው ትልቅ ቁጥር የሚባለው ይወሰድና ከዚያ በላይ ከርቡ መውጣ ከሆነ የወባ ወረርሽኝ ተከሰተ ነው የምንለው እና በብዙ ወረዳዎች ላይ ይሄንን ከርቭ ያለፈበት ሁኔታ ነበር በዚህ አመት ማለት ይቻላል። አክቹአሊ አሁን ጊዜው አሁን ባለው ሁኔታ በተወሰነ ደረጃ እያገዘን ነው። እኛም በጣም በርካታ ኢንተርቬንሽን እየተሰራ ነው፣ በንቅናቄ እየተሰራ ነው። ቅድም እንዳልኩ በዚህ ምክንያት እየቀነሰ ነው ያለው። ነገር ግን በእነዚያ ቅድም ባልኳቸው ወራቶች ውስጥ ወረርሽኝ ነበር በክልላችን።
ዲሬክተሩ ስርጭቱ ወደ 23% ማሻቀቡን ገልጠው ምን ማለት እንደሆነ አስረድቷል።
ይሄ ጭማሪ ያለው ሲባል እንግዲህ በዚህ አመት ባለፉት 6 ወራት በበጀት አመቱ ከሐምሌ 1 ጀምሮ እስከ ታህሳስ 30 ያለውን ቁጥር ስንወስድ አምና በተመሳሳይ ወቅት 2003 ከሐምሌ 1 እስከ ታህሳስ 30 ያለው የታመመ ሰው ቁጥርና የዚህ አመት በተመሳሳይ ወቅት ተመርምሮ ወባ የተገኘባቸው ሰዎች ቁጥር ስታይ ነው። በዚህ አመት 148,507 ሰዎች ናቸው አጠቃላይ የወባ በሽታ በደማቸው ውስጥ እንዳለ ተመርምሮ ማወቅ የቻሉት። አጠቃላይ በወባ ህመም ስሜት ላብራቶሪ የታዩት ወደ 837,401 የሚሆኑ ሰዎች ናቸው። እንግዲህ በዚህ አመት ጨምረናል ስንል ባለፈው አመት የነበረው ቁጥር ከዚህ በ23 በመቶ ያነሰ ነበር ማለት ነው። ይህም ማለት ከ115 ሺህ አካባቢ የነበረው አሁን ከ30 ሺህ በላይ ሰው በዚህ ዓመት በስድስት ወር ተጨማሪ ታሟል ለማለት ነው።
አቶ ማለም በክልሉ በተከሰተው የወባ ወረርሽኝ ባለፉት ስድስት ወራት የሞቱ ሰዎች እንደነበሩም ገልጧል።
እስከ ስድስት ወር ባለን መረጃ 24 ሰዎች በወባ በሽታ ምክንያት ሕይወታቸው እንዳለፈ ያሳያል። ይሄ ቁጥር ቀላል አይደለም። ቅድም እንዳልኩት የወባ በሽታ ማስወገድ ፕሮግራም ሲጀመር ሞቱን ዜሮ ማድረግ ነው፣ የሚታመሙ ሰዎችንም ቁጥር ወደ ዜሮ ማስጠጋት ነው እና ከዚህ አንጻር ሲታይ ይሄ ቁጥርም ተቀባይነት የለውም። ጠንክሮ መስራት ያስፈልጋል።
በክልሉ ወረርሽኙ በስፋት የጨመረባቸውን ዞኖች አስታውቀዋል።
በአብዛኛው ለወባ መራቢያ ምቹ የሆነ መልክዓ ምድር ካላቸው አካባቢዎች በተለይ የጋሞ ዞን፣ ደቡብ ኦሞ ዞን፣ ወላይታ ዞን፣ ጎፋ ዞን እነዚህ አምስቱ መዋቅሮች አጠቃላይ የክልላችን የወባ ጫና 60% በአብዛኛው ያለው በእነዚህ አካባቢዎች ነው። በእርግጥ ቀላል የማይባል ቁጥር በእነዚህ መካከለኛ ዞኖች ብለን የምንጠራቸው በስልጤ፣ ጉራጌ፣ ሀላባ፣ ከምባታ፣ ጠምባሮ፣ ሀዲያ በእነዚህም አካባቢዎች በተለይ ወባ በጣም የቀነሰባቸው አካባቢዎች ነበሩ። እነዚህ አካባቢዎች
ወረርሽኙን ለመከላከል የፌዴራል ጤና ጥበቃ ሚኒስቴርና የክልሉን የህብረተሰብ ጤና ኢንስቲትዩት ጨምሮ ከተለያዩ አጋር አካላት ጋር የተደረገው እንቅስቃሴ እንዲሁም ወባን ማዕከል ያደረገ የሕክምና አገልግሎት የተሰጠ በመሆኑና የመድኃኒት አቅርቦት በመኖሩ ጉዳቱን መቀነስ ተችሏል ነው ያሉትም። ወረርሽኙ እንደ አዲስ የተስፋፋበትና ለመከላከል ቢሮ አድርጓል ያሉትንም ጥረት አቶ ማሌ አብራርቷል።
አቤት ኬሚካል የምንለው የጸረ እጭ የምናጠፋበት ኬሚካል ገበያ ላይ ኦልሬዲ በሀገሪቷ ገበያ ላይ የለም። በተመሳሳይ በመደበኛነት ድሮ እንደምናደርገው በማይሆኑ አካባቢዎች ላይ የወባ ኬሚካል ወይም የጸረ ወባ ትንኝ ኬሚካል የመርጨት ስራዎች አልነበሩም። ባለፉት ሁለት ዓመታት የነበረው ምንድን ነው? ትልቅ ችግር የነበረባቸው ቦታዎች ወረርሽኝ በተከሰተባቸው ቦታዎች ላይ ብቻ እየለየን ፎካል ስፕሬ የምንለው ወረርሽኙን ለመቀነስ የምናደርገው፣ ምክንያቱም በበቂ መጠን ኬሚካሉ ስላልነበር እነዚህ ስራዎች ናቸው ሲሰሩ የነበሩት።
የጋሞ ዞን ጤና መምሪያ ኃላፊ አቶ ወንድም አገኝ ታዬም በአርባ ምንጭ ዙሪያ ወረዳም በዳሪማሎና በምዕራብ አባያ ወረዳዎች ወረርሽኙ መከሰቱና አምስት ሰዎችንም መግደሉን ገልጧል።
ለመከላከል ኮሚኒቲ ውስጥ የአጎበር ስርጭት አድርገናል። ሌላ ያደረግነው አጎበር ማሰራጨት ብቻ ሳይሆን ቢንቢ መራቢያ ቦታዎችን ማጋፈንና ማፋሰስ ሰርተናል። ቢንቢ ሊራባባቸው ችሎ ጨፌዎችን መጨፍጨፍ ሰርተናል። የኬሚካል እጥረት ቢኖርም በተቃጠለ ዘይት ቢንቢ ሊራባ የሚችልባቸው ቦታዎች ላይ እንዲሱ አድርገናል። ነገር ግን ወባው ሊኖር የቻለው ሀይቅ ዳር አካባቢ ወይም ወንዞች ባሉበት አካባቢ ከርከሮውና ዝንጀሮ ወደ ማሳቸው ስለሚመጣ አርሶ አደሩ ማሳውን ሲጠብቅ ሲያድር ነው ቢንቢው እዛ ጋር ያገኘው እንጂ ኮሚኒቲው ላይ አይደለም።
የወላይታ ዞን ጤና መምሪያ ኃላፊ አቶ አሳምኖ አይዛ በበኩላቸው በዞኑ በወባ በሽታ የሚታሙ ሰዎች ቁጥር መጨመሩን ጠቅሰው በወረርሽኝ ደረጃ ግን የሚገለጽ ስርጭት አለመኖሩን በስልክ ለአሜሪካ ድምፅ ተናግሯል።
በተወሰነ ከቁጥር የመጨመር ካልሆነ በስተቀር በወረርሽኝ መልካም ሰን ለችግር የተዳረገ ነገር የለም።
ለሰዎች ህይወት እልፈት ምክንያት የሆነውና በክልሉ በስፋት ተሰራጨው የወባ በሽታ አይነት በተለምዶ የጭንቅላት ወባ የሚባለው እንደሆነ ነው የክልሉ የበሽታ መከላከልና ጤና ማጎልበት ዲሬክተሩ አቶ ማሌ የተናገሩት።
አጠቃላይ እንደ ክልል ስታይ 60% የሚሆነው ፕላስሞዲየም ፋልሲፓረም የሚባለው በተለምዶ ጭንቅላት ወባ ሰዎች የሚሉት ነው። ፕላስሞዲየም ቫይቫክስ 40% ድርሻውን ይይዛል። ነገር ግን ይሄ በሁሉም አካባቢ ተመሳሳይ አይደለም።
አቶ ማሌም የህብረተሰቡ የአልጋ አጎበር በመጠቀም ያቆሩ ውሃዎችን በማፋሰስ እንዲሁም የወባ በሽታ ምልክት ከታየባቸው ወደ የጤና ተቋም በመሄድ ጉዳቱን እንዲቀንሱም ጥሪ አቅርበዋል። ለአሜሪካ ድምፅ ራዲዮ ዮናታን ዘብዲዮስ ሐዋሳም።
አድማጮች፣ ለምሽቱ የያዝነውን የጤና ዝግጅታችንን ነበር ያስደመጥናችሁ። ተከታታይ ዝግጅቶች ነበሩን። የምሽቱ ስፖርትም ተራውን እየጠበቀ ይገኝ ነበር። የዓለም እግር ኳስ ማህበር ፊፋና የአውሮፓ እግር ኳስ ማህበራት ህብረት የሩሲያ ብሔራዊ ቡድንና የሀገሪቱ ክለቦች ከሁሉም ውድድሮች ማገዳቸውንም ያስታወቀ ዘገባ ይዘን ነበረ። አሁን የደረሰን ቃለ ምልልስ ከጀርመን ከሚገኘው የጀርመን በኢትዮጵያ በጀርመን የኢትዮጵያ አምባሳደር ሙሉ ሰለሞን ጋር የተደረገ ቃለ ምልልስ አሁን ከስቱዲዮ ባልደረባይ ሰለሞን አባተ ቆይታ አድርጎ አስቀምጦልናል። በዚህ ምክንያት ቀሪ ዝግጅቶቻችንን አጥፈን ወደዚያው ቃለ ምልልስ የመጀመሪያ ክፍል እናልፋለን።
ጤና ይስጥልኝ፣ እንደምናመሹ ክብርት አምባሳደር።
ጤና ይስጥልኝ፣ እንደምናመሹ። እርስዎም ሰላም ነዎት?
እግዚአብሔር ይመስገን። እሺ፣ እስቲ ማንነቶን እና ኃላፊነቶን ይንገሩኝ ለአድማጮቼ ለማስተዋወቅ።
እሺ፣ ስሜ ሙሉ ሰለሞን ብዙነህ እባላለሁ። የኢትዮጵያ ልዩ መልእክተኛና ባለሙሉ ስልጣን አምባሳደር በበርሊን ጀርመን ሲሆን የምሸፍናቸው ሀገሮች ጀርመን፣ ፖላንድ፣ ቼክ ሪፐብሊክ፣ ስሎቫክ ሪፐብሊክ እና ዩክሬን ናቸው። እንዲሁም አሁን ሌሎች ከተዘጉ በኋላ ስዊድን፣ ዴንማርክ፣ ኖርዌይ እና ፊንላንድን እጨምራለሁኝ።
እንግዲህ ሰፊ ነው፣ ግማሽ አውሮፓን እኮ ማለት ነው። ክብርት አምባሳደር ሰፊ ነው አካባቢው።
ሌላ ሰው ተተክቶ እስኪወስድ ድረስ ያው ችግሩን መስራትና ማለፍ ግድ ይለናል።
እውነት ነው። እሺ፣ ስዊድን ማናቸው ሌሎቹ? ከስዊድን ሌላ
ስዊድን ጋር ያው ስዊድን የሚሸፍናቸው ስዊድን፣ ዴንማርክ፣ ኖርዌይ ኤንድ ፊንላንድ።
እሺ እሺ። እንግዲህ እርስዎ በዩክሬንም አምባሳደር እንደመሆኖ አሁን ያለው ሁኔታ ለመሆኑ ምን ያህል የከፋ ነው? ክብርት አምባሳደር፣
ያው እንግዲህ ጦርነቱ ድንገት ስለሆነ የተጀመረው ሰው በፊትም ብዙ ሰው ተዘናግቷል። ቀደም ብለንም እኛ ተማሪዎችን በተለያየ መልኩ አንድ ሁለት ሰው ብቻ ፈልገን እያገኘን እባካችሁ አስተማሪዎቻችሁን አስፈቅዱና ኦንላይን ተማሩ ብትሄዱ ይሻላል፣ ክፉ መዘጋጀት ይሻላል፣ እርግጠኛ መሆን ስለማይቻል እያልን የነገርናቸውን ቢሆኑ አልወጡም።
ከመቼ ጀምሮ ነበር ይህንን ማሳሰቢያ የምትሰጧቸው?
ከወር በፊት ጀምሮ እንደዚሁ ኦን ኤንድ ኦፍ አልፎ አልፎ ስጋት ሲሰማቸው አስተማሪዎችን አስፈቅዱና ኦንላይን ትምህርቱን ቢሰጧቸው አድርጉ፣ ካልሆነ ከአስራ አምስት ቀን በፊትም እንደዚሁ ካልሆነ በቃ ስታችሁ ትሄዱና ኦንላይን አመልክቱ እያልኳቸው ነበር። አንዳንዶቹን ብዙዎችን ማግኘት ባልችልም ላገኘኋቸው እየነገር ተነጋግሩ፣ ተደዋውሉ እያል ተማሪዎቹ ግን አሁን እንደነገሩኝ መምህራኖቹን ሲጠይቁ አይቻልም፣ እንዲያውም ዲስኳሊፋይ እናደርጋቸዋለን፣ ዲግሪያችሁን አታገኙም፣ ማስተርሳችሁን አታገኙም ስለሚሏቸው አንዳቸውም አልወጡም። አንዳቸውም እንትኑ ከተጀመረ በኋላ ነው ሁሉም መውጣት የጀመሩት እና 47 ያህል ተማሪዎች አሉ። ጥሩነቱ በቴሌግራም ኮኔክትር ናቸው፣ ቻት ግሩፕ ነበራቸው እና በሱ የተነሳ ሊወጡ የቻሉት አብዛኞቹ ወጥተዋል። ያልገቡም ገና የገቡ አሉ፣ አሁን ወደ ፖላንድ እና መንገድ ላይ ያሉ አሉ። ግን በጥሩ ሁኔታ ነው ያሉት ሁሉም መንገድ ላይ። ያው እንግዲህ ሁሉም ሰው ተጓዥ በሚሆንበት ጊዜ መንገድ ላይ ነዳጅ በመኪና እንኳን የሚጓዙት በኤንዚን ማደያ ገብተው ውሃ፣ ለስላሳ፣ ሚሪንዳ ምናምን ትንሽ ኦቾሎኒ ምናምን ያገኛሉ። እሷን እየቆጠቡ እዚህ ቦርደር ድረስ ደርሰዋል። ቦርደር ላይም በጣም መጨናነቅ አለ። 100,000-200,000 የሚሆን ሰው አብዛኛው የዩክሬን ህዝብም እንዳለ ነው ያለው። አሁን ሰልፉን የበለጠ ያጨናነቀው ከዩክሬን ወገን 65 ዓመት በላይ የሆነና ሴቶችና ህጻናት ብቻ እንዲያልፉ ስለሚደረግ ያን ስክሪን አውት ለማድረግ ያለው ሰልፍ አይፈጥንም። የእኛዎቹም ሁሉም አት ሰው እንዳለ ነው ያለው። ከፖላንድ ወገንም አሁን የእኛዎቹ ድንገት ደንግጠው ዝም ብለው የወጡ ነበሩ፣ ፓስፖርትም መታወቂያ ምንም ሳይዙ። አሁን እሱም ሌላ ቻሌንጅ ነበረኝ ለሱ። እሱንም እንደገና መንግስትን አነጋግረን የፖላንድ መንግስትን እባካችሁ አስገቡልን፣ ማንኛውንም አስገቡ፣ ወደ መጠለያው ጣቢያ እየወሰዷቸው ከዛኛ በሁለት ሶስት ቀን የምንፈልገውን ዘዴ ፈጥረን እነሱን መታወቂያ የምንሰጥበት መንገድ እናዘጋጃለን ብለናቸው ሁሉም እንዲገባ ተደርጓል። የገቡት ችግሮች ሲገጥሙን ወዲያው እየፈታን ነው ይሄድ ነው። አሁን ሌሎች ጠረፍ ላይ ያሉት ደግሞ አሉ፣ ወደ ራሽያ ይሄዱ አሉ፣ ሀንገሪ ይሄዱ አሉ። እነሱን ደግሞ ከሌላው አካል ጋር እየተነጋገርኩ ነው። እንደዚሁ እያደረግን ብቻ ኢንዲቪጁዋል እያንዳንዱ ሰው ችግር የተለያየ ስለሆነ የተለያየውን ችግር 24 ሰዓት እኛ ቁጭ ብለን ነው የምንፈታው። አሁን የኔ ምክትል ሚስዮን መሪ አምባሳደር ተፈሪ እና ከሌላ ሰው ጋር እንዲሁም ከኢትዮ ፖሊሽ ማህበር ጋር በመሆን እዛው ፖላንድ ካሉ ከዋርሶ ካሉ ሰዎች ጋር ተመራርጠን እነሱን ይዘን እዛው ቦርደር ላይ ነው ያለው እሱ። አሁን እዛው ቦርደር ላይ ሆኖም ሰዎቹን የማግኘት ችግር አለ።
የፖላንድ ቦርደር ላይ
ያልሆነ መረጃ ስለሚሰጧቸው ይደበቃሉ፣ ተደብቆ ይገባሉ። እሱም አለ
የፖላንድ ቦርደር ላይ ነው፣ ድንበር ላይ ነው ያለው።
አብዛኛው ሰው ያለው ፖላንድ ድንበር ላይ ነው። አሁን ሌሎቹ ጋር ራሻ፣ ሃንጋሪ እና ሌሎች ጋር በጣም አንድ ሰው ሁለት ሰው ነው የገጠመን እንጂ አብዛኛው ሰው እዛ ነው ያለው። የገቡም አሉ፣ እኛንም ኮንታክት አድርገውን የገቡ አሉ። አንዳንዶቹ ፋሲሊቴት አድርገን ከገቡ በኋላ ይደበቃሉ። አሲፍ ኤምባሲ ወጥቶ አንድ ነገር የሚያደርጋቸው ይመስል ያለ ዕድሜ መረጃ እየሰጡ የሚያሳስቷቸው አሉ። አሁን ይህንንም ዜና የሚሰሙ ሰዎች ይህንን ኢንተርቪው በትክክል ቢረዱ፣ ኤምባሲው እነሱን ለማገልገል ነው እዛ ያለ ነው፣ ሰው ልከን እዛ ያለ ነው እነሱን ለመርዳት ነው። በየደቂቃው የሚገጡትን ችግሮች እየፈታንላቸው ነው ያሉት። ያለ ፓስፖርት ሁሉ እንዲገቡ አድርገናል። ከዛም ሌላ ማረፊያ መንግስት የፖላንድ መንግስት ያዘጋጀው አለ። እሱንም ካልፈለጉ በእኛ በኩል ከኢትዮ ፖሊስ ማህበር ጋርና ከሌሎች ጋር ዋርሶም ያዘጋጀ ነው አለ። እዚህም ፍራንክፈርትም የተለያየ ቦታም በጀርመንም ከመጡ የሚረዱን ሰዎች አሉ። በዳያስፖራውን አስተባብረን እያንዳንዱ ሰው አንድ ፋሚሊ ይወስዳሉ የሚላል አንድ ሰው ለአንድ ወር ለሁለት ወር እኔ ራሴ ወደሚሄድበት እስከሚሄድ ትምህርት እስከሚጀምር እረዳለሁ ያሉ አሉ። በጣም በፈቃደኝነት ለማገልገል ፈቃደኛ የሆኑ ኢትዮጵያን በጣም ብዙ ስላሉ አልተቸገርንም፣ ለማሳረፍም ለመሄድም። እኛ ግን ሳይቸገሩ ሳይጎዱ ትምህርት መቀጠል የፈለጉ ዋርሶ የሚቀጥሉ ካሉ ጀርመን መቀጠል ይቸገራሉ፣ ቋንቋ ስለሚጠይቅ ይህን ሁሉ ችግሮቹን እያስረዳን ወደሚመቻቸው መብታቸውን ለመርገጥ ማንም ራይት የለውም። እነሱ በሚፈልጉትን በመብታቸው የሚፈቅደውን እንዲጠቀሙ እንዳይጎዱ ለማገዝና ጋይድ ለማድረግ ነው እኛ ያለ ነው። ግን ያልሆነው ወሬ እያወሰሯቸው እንዲሸሹ የሚያደርጉ ሰዎች ስላሉ ተሳስተው ሰድና አብረው የሚሸሹት እንዳይሸሹ እነሱን ሰርቭ ለማድረግ ብቻ ነው እዚያ ያለ ነው። ይህን እንዲያውቁ እንፈልጋለን። ይህንን ፖለቲሳይዝ አድርገው አውቀው ወደ ሀገር ቤት የሚመለሱት እንዳይመለሱ ለማድረግ፣ ትምህርት የሚቀጥሉትን እንዳይማሩ ለማድረግ፣ ችግር እና ወድቀው እንዲያማርሩ ለማድረግ የሚፈልጉ ይህንን በፖለቲካ ሊጠቀሙ የሚፈልጉ አካላት በዚህ በሁማኒቴሪያን ችግር ላይ እንኳን ይህን ስተው ቢታረሙ ጥሩ ነው ላለሁ። ሌሎች ተማሪዎቻችንም ሳይሳሳቱ ሳይደናበሩ እኛ በእነሱ ኢንስታግራም ላይ ፖስት የምናደርገውን በስልካቸው የምንነግራቸውን 5678 ሰው ስልክ አስቀምጠንላቸዋል። በዛ ኢሚዲየትሊ የሚቸግራቸው ነገር እየደወሉ ሶርት አውት እያደረግን ነው። ችግሩም እየፈታን ስለሆነ እየተመካከርን ብንረዳዳ ወሳኝ ጊዜ ላይ ስለሆነ ያለ ነው መረዳዳት ግድ ይለናል። እኛ አልሬዲ በሁሉም በኩል ተዘጋጅተናል እነሱ ለመርዳት። በዚህ መልኩ እንዲጠቀሙ አደራ እንላለን።
ክብርት አምባሳደር፣ አሁን የት ነው እርስዎ ያሉት?
እኔ ያለሁት በርሊን ነው። አምባሳደር ተፈሪ ፖላንድ ቦርደር ላይ ነው ያለው።
አሁን ማምሻውን ከአፍሪካ ህብረት ጽህፈት ቤት የወጣ መግለጫ ነበረ። ሁለቱ ሊቃነ መንበር የወቅቱ የአፍሪካ ህብረት ሊቀመንበር ማኪሳልና የህብረቱ ኮሚሽን ሊቀመንበር ሙሳ ፋኪ መሐመድ ያወጡት መግለጫ ነበረ። የዘረኝነት ስጋት እንዳላቸው በተለይ ዩክሬን ድንበር ላይ መተላለፊያ አጥተው ከሌሎች ጋር እኩል ያልሆነ መስተንግዶ ወይም አቀባበል ነው የሚደረግላቸው የሚሉ ዘገባዎች እየወጡ ነውና ይሄ በእጅጉ አስደንግጦናል፣ አሳስቦናል፣ ዓለም አቀፍ ሕግን የሚጻረር ነው ብለዋል እነዚህ ከፍተኛ ባለስልጣናት። ሌሎችም እኛ የሚያነጋገርናቸው እዛው ያሉ ስደተኞች ይህንኑ የሚያንጸባርቅ መልእክት ነው ያስተላለፉትና እርስዎ ስለዚህ ጉዳይ መረጃ አለዎት? ምንስ ለማድረግ እንዴት ለመጋፈጥ እየሰራችሁ ነው እንዲህ አይነቱን ሁኔታ?
እንግዲህ ይህንን አንድ ከሁለት የአፍሪካ አምባሳደሮች እኛ ግሩፕ ላይ ለጥፈው ስላየሁኝ እኛ ጋር ያናገርኳቸው ጠረፍ ላይ የዚህ አይነት ነገር አልተደረገም። ሁሉም ሰው ተጋፍቶ መሄድ ስለሚፈልግ ሁሉም ፖላንድም ባልተዘጋጀበት፣ ዩክሬንም እዛ ቦርደር ላይ ባልተዘጋጀበት በጣም ከፍተኛ የሰው ብዛት ስለመጣ እኔ ራሴ ያናገርኳቸው ሰዎች እኛን አስቀድሙንም እንዲህ ነው ብሎ ኮምፕሌን ሲያደርጉ ሌላ አጠገቡ ያለ ሰው ደግሞ አይደለም ያሳለፉት ሴት ልጆች ህጻናት የያዙትን ነው ያሳለፉት ሽማግሌዎችን ያሳለፉት ብሎ መልስ ሰጠኝ ማለት ነው። ምናልባት ሁሉም ሰው ለመግባት ከመጓጓት አንጻር ሌላ ሰው ሲያስቀድም ያ የተቀደመው ሰው ደግሞ ሌላ ከለር ከሆነ እኔ ተተውኩ ብሎ ሊያስብ ይችላል። ሁሉም ኢሞሽናል ነው፣ ሁሉም መግባት ይፈልጋል። እና ይሄ ነገር እንዴት ሆነ ብዬ አንዳንድ ፖስት ያደርጉ አምባሳደሮችን ሳናግር መጀመሪያ አካባቢ አንድ ሁለት መረጃ ደርሶን ነበረ፣ እንደዚህ እኛን ዲስክሪሚኔት አድርገውናል ወይም ለይተውናል የሚል። አሁን ግን ያ የለም ብለውኛል አምባሳደሮቹ። በእኛ በኩል ግን የጠየኳቸው አሁን የነገርኩን ብቻ ነው የነገሩኝ። የቀደሙት ህጻናት የያዙና ሽማግሌዎች ናቸው ነው ያሉኝ። ግን የሚጠብቅ ሰው ሌሎችን ሲያንጋጋና ሲያሳልፍ እኔ አገለለኝ ብሎ ሊሰማው ይችላል። ሁሉም ኢሞሽናል ነው። ምንም በጣም የሚያስደነግጥ አይነት ነው ያለው ሁኔታ። በቪዲዮን ብልክልህ አሁን የላኩትን ያለው ግር ብሎ ያለው ሰው ያስፈራል። የነሱ ልጆቹ ፎቶ ይልኩልናል። በጣም እንትን ያለ ነው፣ የተፋፈገ ነው፣ የሚያስጨንቅ ነው። ሁሉም ግፊያና መሄድ ነው የሚፈልገው። ሲበዛባቸው ደግሞ እነሱ ጨርሶ በሩን ይዘጉታል። ከዛ ሲረጋጋ ደግሞ እንደገና ሶርታውት እያደረጉ ያወጣሉ። ያጫና ስላለ ሁሉም ራስ ራሱን ብቻ ስለሚያይ ይመስለኛል ብዬ ገምታለሁ።
ክብርት አምባሳደር በጣም አመሰግናለሁኝ። ቪዲዮ በእጆ ስዕሎች፣ እንደዚህ ማስረጃዎች ካሉ ቢልኩልኝ፣ የኢሜይል አድራሻዬን አሳውቆታለሁኝ።
እሺ፣ በዋትሳፕ ምልካለሁኝ፣ በኢሜይሉ ምልካለሁኝ። አሁን የደረሱንን እና ይሄ ነው እኛ አደራ የምንለው ለኢትዮጵያን እና ትውልድ ኢትዮጵያን፣ ኢትዮጵያ የሆኑት በሙሉ ተማሪዎችም ሌሎችም ቢሆኑ የትኛውም ኮርነር ላይ ችግር ሲገጥማቸው ፖስት ባረግ ነው ዌብሳይታችን ላይ ባለው ኢንስታግራሙ ላይ አሚን ቴሌግራሙ ላይ ባለው ስልኮች፣ በኢሜይልም ኮሚኒኬት ያርጉን። እኛ ሁልጊዜም እነሱን ለመርዳት ነው። ሳይደናበሩ ያላቸውን ችግር ሲነግሩ ካሉበት ቦታ የሚረዱበት መንገድ ስለምናመቻች ከገቡ በኋላ መደበቅ ሳይሆን ማረፊያ ጋር ሆነው ቢፈልጉ ሀገራቸው መግባትና ትምህርት ቤት ሲከፈት መመለስ፣ ቢፈልጉ ደግሞ እዚሁ ቆይተው ምዝገባ ትምህርት ቤት አሁን ከዩክሬን ወደ ፖላንድ መማር የሚፈልጉ ትምህርታቸውን በተመሳሳይ ዩኒቨርሲቲ ተመዝግበው መቀጠል ይችላሉ። እሱን ሁሉ ሊጋል በሆነ መንገድ ቢቀጥሉ፣ ጀርመን ያው ትምህርቱን ለመቀጠል የማይችሉት ቋንቋ ሁለተኛ ደረጃውን ስለሚጠይቅ ኢሚዲየትሊ ለመረዳት ይቸገሩ ይሆናል። ሌሎችንም ነገር እኛን እያማከሩ ጋይድ ብናረጋቸው እና ብንረዳቸው ደስ ይለናል። ቤተሰብ እንዳይጨነቅ የት እንዳሉ መጥተውም ከገቡ በኋላ ፖላንድ ከሚደበቁ ለቤተሰቦቻቸው ደህና መሆናቸው እንድንነግር ከእኛ ጋር ኮሚኒኬት እንዲያደርጉ በዚህ አጋጣሚ ማስተላለፍ ፈልጋለሁ መልእክት።
እሺ፣ ሌላው ክብርት አምባሳደር ማንሳት የምፈልገው የዩክሬን ጽህፈት ቤቶ ክፍት ነው?
የዩክሬን ጽህፈት ቤት እኛ የለንም። ከዚሁ ነው ሀንድል የምናደርገው። ከገቨርንመንቱ ጋራ እንነጋገራለን፣ ከመንግስት ጋራ ሁሉም ስታንድ ባይ ሆነን ነው ያለ ነው እየተነጋገርን ያለውን ችግሮች እንዲገጥሙናል እንዲያርጉልን እያለ ነው ያለ ነው።
ሰሞኑን የተለያዩ ከተሞች ውስጥ ያሉ ኢትዮጵያውያን ትውልደ ኢትዮጵያውያንን እያነጋገር ነበር፣ የሌሎችም ሀገር ዜጎች ለነገሩ። እዚያም አካባቢ ቢሆን መላወሻ እያጡ መውጫ እያጡ ስጋት ውስጥ ያሉ ብዙዎች አሉ። ከወጡት ውጪ እዛው በጦርነቱ ውስጥ ተይዘው ያሉትን ለመድረስ የምታደርጉት ጥረት አለ? እርስዎ መቼም በቀጥታ ይመለከቱታል።
ተማሪዎቹ ያገኟቸው መረጃ ብቻ ሰጥተውናል እንጂ ልናገኛቸው አልቻልንም። ግን የእንትንን የዩክሬን ገቨርንመንት አሁን ያወጣው እንትን አለ። በተቻለ መጠን በከተማ ኬቭም ያላችሁ የትም አትንቀሳቀሱ፣ ባላችሁበት ብትቆዩ ይሻላል። ምክንያቱም እንዳትጎዱ እንትኑ ከጀመረ በኋላ አሁን እነሱ ከደህና ቤታቸው ከመኖሪያ አካባቢ ወጥተው ሲንቀሳቀሱ ያልሆነ የጦር ቀጠና ወይም የጦር መሳሪያ ያለበት ወይም ሚሊተሪ ካምፕ አካባቢ ሊሄዱ ይችላሉ በስተት እና ሊጎዱ የሚችሉበት ሁኔታ ስለሚኖር በየቤታችሁ ቆዩ ስላለ እኛም ይሄንኑ ነው አድቫይስ የምናደርገው። ለጊዜው ነገሮች መንቀሳቀስ የሚቻልበት መንገድ፣ ሁሉም ሰው አንድ ላይ መኪና የሚነዳው የተተራመሰ በሚወጣበት መንገድም ሳያውቁ አሁን በቀደም እንደነገሩኝ አንዳንዶቹ ሌላ አቋራጭ መንገድ እንፈልጋለን ጃም አቮይድ እናደርጋለን ብለው ያልሆነ ቦታ ሊሄዱ ሲሉ ተመልሰው ወደ መድህና መንገድ እንደመጡ፣ ምክንያቱም ባለማወቅ የሚኬድበት አካባቢ ሮንግ ስለሚሆን ማለት ነው።
እውነት ነው። አሁን እኛ የምናነጋግራቸው በምስራቅ በኩል ሀርኪቭ ያሉ፣ በደቡብ በኩል ኦዴሳ ያሉ፣ ልቪቭ ያሉ፣ ኪየቭ ያሉ ብዙ ኢትዮጵያውያን ናቸው። እንደዚህ አይነት ችግር ውስጥ ያሉ ኢትዮጵያውያን
ልቪቭ ያሉት እንኳን ወደዚህ ለመምጣት ብዙዎቹ መጥተዋል። ምናልባት ኪየቭ ያልወጡ አንድ ሶስት ልጆች አሉ። እነሱን ነው አሁን እኛም እንዲሁ በምትሰሙን በንጉድ ንገሯቸው፣ በምታገኙት አጋጣሚ ያስተላልፉ ኤኒ ሚንስ ካላቸው እያልናቸው ነው ተማሪዎቹ ስለሚያውቋቸው።
ሌሎችም ድንበሮች አሉ፣ በሮማንያ በኩል ለመውጣት፣ በሃንጋሪ በኩል ለመውጣት።
በሮማንያ በሃንጋሪ እና በሞስኮ በአሚን በዩኤስኤስአር በኩል የወጡ
በሩሲያ በኩል
አንድ ሰው በእንትን ድንበር ላይ አሁን ኦልሬዲ እያነጋገርን ነው በዛ በኩል የሚሆነውን። አንድ ሃንጋሪ ላይ ያለ ኢን ጉድ ኮንዲሽን ያለው ምንም ችግር የለውም፣ እርዳታ አይፈልግም። አንድ ሌላ እንደዚሁ ወደ ሮማንያ ሄደ ያሉንን፣ እሱም አክሴስ ማድረግ አልቻልኩም ገና። የሚያውቁትን ልጆች ስልኩን ስጡን ብያለው። ምናልባትም በዛ እኩል የሄዱት በራሳቸው መኪና አገሩን የሚያውቁና ወደ ቤትም ያላቸው አንዱም ሌላ ቦታ ቤት ያለው ነው። እነሱ ብዙ ላይ ይቸገሩ ይችላሉ። አሁን የሞስኮ መንገድ ላይ ያለውና ሀንገሪ ያለውን ደግሞ ሀንድል ማድረግ አለብኝ። እየተነጋገርን ነው እስከ ጠዋት ድረስ።
በተጨማሪም አምባሳደር ሙሉ ሰለሞን ጋር ሰፋ ያለ ቃለ ምልልስ ነው ባልደረባ የሰለሞን አባተ ያካሄደው። በቃለ ምልልሱ አሁን እየተነጋገሩ ባለበት ወቅት አራት ኢትዮጵያውያን ድንበር ማቋረጣቸውንና በሰላም መግባታቸውን ገልጸዋል። በተጨማሪም ደግሞ ዘርን መሰረት ያደረገ ጥቃቶች እንዳሉ መረጃ እንደደረሳቸው፣ ጥቁሮች ብቻ ተለይተው የሚገኙበት ማቆያ እንዳለም አረጋግጠዋል። ቀሪውን ቃለ ምልልስ በዌብሳይታችን እናካፍላችኋለን። በተጨማሪም ደግሞ በነገው ምሽት ይዘን እንመለሳለን። በተጨማሪም ባልደረባዬ በእርግጠኝነት ቀደም ሲል ያቀረብናቸውን በእስር ላይ የሚገኙ የተማሪ ኢትዮጵያውያን ወይም ድንበር ሲያቋርጡ ተይዘው በእስር ላይ የሚገኙ ኢትዮጵያውያንን በተመለከተ አምባሳደር ሙሉ ሰለሞንን ጠይቋቸዋል። ካልጠየቃቸው ደግሞ መልሰን ጠይቀን ይዘን እንመለሳለን። ዝግጅታችንን አጠናቀናል። ሰዓታችን ነው የተጠናቀቀው። ቀደም ሲል እንደተናገርኩት በርከት ያሉ ቅንብሮችን ይዘን ነበር። በነገው ምሽት ይዘን እንመለሳለን። ሳስተናግዳችሁ ያመሸሁት ጽዮን ግርማ ነበርኩ። በሁሉም ስፍራ ባሉ መላ ባልደረቦቻችን ስም ሰናበታችኋለሁ። ለተጨማሪ ዝግጅቶች ዌብሳይታችንንና ፌስቡክ ገጻችንን ጎብኙ። ሰላም፣ በደህና ደሩ።